ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ቀጣዮቹ ጉዳዮች ይሰማሉ።
ይህ አይነት ሀሳብ በመላ ኢትዮጵያ መሆን ይችላል። ከቻለው ማህበረሰብ ሞት ይቀይራል፣ አካባቢ ለማን ምርት ይበዛል ማለት ነው።
የሰማችሁት አብይ አለምን ነው። አብይ ሙሉ ኢኮሎጂ የተባለ በርካታ አርሶ አደሮችን እየጠቀም የሚገኝ ኢኮሎጂ አቋቋመ ወጣት ነው። ሙሉ ታሪኩንና ሙሉ ጉዞውን በምሽቱ ያጫውተናል። እኒና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። ንጉሱ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ወደ መጀመሪያው መሰናዶ ከማለፋችን በፊት የመሸጋገሪያው ሙዚቃ ሰምተን እንመለሳለን። ሙሉ ኢኮሎጂ በወጣት አብይ አለማማካኝነት የዛሬ 4 ዓመት ገደማ ነው ስራውን የጀመረው። በዋናነትም የማህበረሰብ አኗኗርን ማዕከል ያደረገ የቱሪዝም ዘርፍ ላይ ትኩረትን አድርጓል። እንግዶች ትክክለኛውን የኢትዮጵያ አርሶ አደር ህይወት እንዲያውቁ ራሳቸውን በእርሻና በሌሎች ነገሮች ላይ ተሳትፈው እንዲመለሱም ያደርጋል። ከዚህ በተጨማሪ የአካባቢው አርሶ አደሮች ህይወታቸው እንዲቀየር ለማገዝ እየሰራ መሆኑንም ሰምተናል። ኤደን ገረመው ከወጣት አብይና እንዲሁም ደግሞ ተጠቃሚ ከሆኑ አርሶ አደሮች ጋር ያደረገችው ቆይታ በመቀጠል ይሰማል።
ሙሉ ኢኮሎጂ በአማራ ከደንበጫ ወረዳ በ35 ኪሎ ሜትር ርቀት ላይ በሚገኘው የፈረስ ቤት ውስጥ ባለች አነስተኛ ጣመ ጊዮርጊስ ተሰኘ አካባቢ የዛሬ 4 ዓመት ነው ስራውን የጀመረው። የሙሉ ኢኮሎጂ አላሚና ወጣኝ እንዲሁም መስራች አብይ አለም በዚህ ቀበሌ ላይ ተፈጥሮን ያማከለና የአካባቢውን ማህበረሰብና አኗኗር የሚወክል ማረፊያ ቤት ሲሰራ ይህ እንዴት ውጤት ሊኖር ይችላል ተብዬ ነበር ይላል።
እንዳጋጣሚ ይህን ፕሮጀክት እንደምን ተደካካይ ሲሰራ ምንም ቻሌንጅ መጣቀም ነበር የሚታወቀው ነበርም። ስለዚህ ቻሌንጅ የነበረው ምንድነው? ታረንጆች ለምግሮች ይቆታ ሊመጡ የሚችሉ የሆነ ነገር ቢኖር ነው እንጂ እንዴት እዚህ ቦታ ፓክ የለ ሃይክ የለ ወይም ታሪካዊ ቦታ አይደለ እንዴ እንግዲህ መጣ የሚችላል ብሎ ትንሽ ቻሌንጅ ነበረውና ያ ነገር ብዙ አድክሞኛል ለመናገር ብዙ እንደማመድ አድርጎኛል። ግን አሁን መንግስት የሚደግፈን ከሆነ ይሄ አይነት ሐሳብ በመላ ኢትዮጵያ መሆን ይችላል። ከቻለው ማህበረሰብ ሞት ይቀይራል፣ አካባቢ ለማን ምርት ይበዛል ማለት ነው።
ሙሉ ኢኮሎጂ ተፈጥሮን አካባቢ ጥበቃና ማህበረሰብን ማዕከል ያደረገ ነው። የሐሳቡ ጠንሳሽ አብይ አለም ስለ አጀማመሩ እንዲህ ያስረዳል።
የተወለድኩት እንደማንኛውም ያሳደግ ልጅ በደብረ ማርቆስ የተወለድኩት። ደብረ ማርቆስ ወደ 80 ኪሎ ሜትር ይገባል። ምዕራብ ጎጃም ደጋዳሞት ወረዳ ነው የተወለድኩት። ጣመ ጊዮርጊስ የሚባል ቤተክርስቲያን አለ እዛ አካባቢ። በስምንት ዓመቴ ወደ አዲስ አበባ ወንድሞች አመጡኝ የተሻለ ትምህርት እንድማር እና ከ14 ዓመት በኋላ ነው ወደ ገጠር የተመለስኩት። በመጀመሪያ ኮምፒተር ሳይንስ መቀሌ ዩኒቨርሲቲ ጨረስኩኝ። ዝንባሌ የገጠሩን መልክዓ ምድር እና ኢትዮጵያን መጎብኘት ስለነበረ ብዙ ጊዜ የማሳልፈው ኢትዮጵያን በመጎብኘት ነበር እና ከዚያ በኋላ ኢንትረስት እያየሁ ስመጣ ወደ ቱሪዝም ገባሁኝ። ቱሪዝም አጠና ነው ማለት ነው። ሀሳቡ የረጅም ጊዜ ህልሜ ነው። ምክንያቱም ከ14 ዓመት በኋላ ነው ወደ ገጠር ጁናዊት የተመለስኩት እና ስመለስ ድሮ ልፊኝ የማውቀው ተራራ ተሸርሽሮ ጫካው ሜዳው ሁሉ ነገር እንደጠበቅኩት አእምሮ ላይ እንደ ልጅኛ ስወጣ እንደጠበቅኩት አላገኘውም እና ያን አካባቢ እንዴት አድርግ ነው ወደ ነበረበት መመልሰው ብዬ መጨነቅና ማሰብ ጀመርኩኝ። ስለዚህ ከዛን ጊዜ ጀምሮ እያንዳንዱን እንግዶች ሳገኝ ማወራው ስለ ህልሜ ነው። ቦታዎችን ስጎብኝ እንዴት አድርግ ነው ያንን ሀሳብን ወስጄ ከህብረተሰቡ ጋር አጣምሬ እንፈጥር ብዬ አስብና ጨነቅ ነበረ።
ይህ ጭንቀቱ ግን ምን አልቀረም። የአሁኗ የትዳር አጋሩም ተመሳሳይ መጋራቷ ወስነው ወደ ገጠር እንዲገባ አደረጋቸው። ዋና አላማው አካባቢ ጥበቃ የሆነው ሙሉ ኢኮሎጂ ከ60 አባወራዎች ጋር በመቀናጀት መመስረቱን ይገልጻል።
ኢትዮጵያና ስፍ 80% ገበሬ ነው ካል የገጠሩ ማህበረሰብ ነው። ስለዚህ ቱሪዝም የገጠሩ ማህበረሰብ አላካተተ እንዲህ ስላመንኩኝ ይህንን ነገር በተግባርና በጣም ማሳየት ፈለኩኝ። ስለዚህ እኔ አካባቢ ደግሞ በአብዛኛው ከተፈጥሮ በላይ ህዝብ አለ፣ ባህል አለ እና እይታውን ደግሞ እንዲረዝም ደግሞ አካባቢ ያሉ ቱሪዝም መልሚች ነገሮችን ማጎልበት ወይም መፍትሄ አድምሮ ላይ ያተኮርኩ ማለት ነው። ስለዚህ በመጀመሪያ ደረጃ የኛሎች ትክክለኛ ኢኮሎጂካል ነው። ለማለት ምንድነው? ሙሉ በሙሉ አለ ሲሚንቶ አለ ቆርቆሮ አለ ሚስማር የተሰራ ሎጅ ነው። ተፈጥሮ በተፈጥሮ ሰራ ማለት ነው። ኢቭን የተጠቀምንበት ቀለም ራሱ ተፈጥሮ አፈሮች መጠቀም ነው። ስንትነታችን ኮምፖስት ነው። ወደ 8000 ጊዜ ተጠቅመናል። ከዛ ላይ ስንት የተጠቀምንበትን አንድ አመት ካቆየ በኋላ ወደ ማዳበሪያነት ነው የምንጠቀምና ትልቅ የእውቀት ማዕከል ጭምር ነው ለገበሬውም እና እንግዲያው በመምጣቱ ምንም አይነት አካባቢ ላይ ተጽዕኖ የሚያደርሰው አይኖርም ማለት ነው።
በሙሉ ኢኮሎጂ የሚያርፉ እንግዶች ለአካባቢው ማህበረሰብ ሰናይ የሆነ ተጽዕኖን የሚያሳርፉ መጽሐፍትን ጨምሮ የተለያዩ ነገሮችን እንዲለግሱ ይበረታታሉ። አብይ እንግዶቹ ኢትዮጵያዊ ገበሬ ህይወቱ ምን እንደሚመስል ተረድተው ይሄዳሉ ይላል።
እንግዳው መጀመሪያ መጣል መንገድ ወጭን ስለሆነ እንዳርፍናል እናረጋ በሚፈጥረው ቀን ጠዋት ላይ ስለ ፕሮጀክቱ ለአካባቢው ስለ ሁሉ ነገር ገለጻ አደርጋለሁ። ከሰዓት በኋላ ተፈጥሮ ቦታዎችን ይጎበኛሉ። ምሽት ላይ ገበሬው ሆነውን ጠላውን ያለውን አርቹን ይመጣል። ለማታ የሳዳር ጨዋታ አለ ከገበሬው ጋር ፍቅራ ቀረርቶ ሁሉ ነገር አለ። በቃ ማታ ላይ ምሽቱ በጣም የደመቀ ይሆናል። እንግዳችን እንግዶችን ከገበሬው ጋር ይተዋወቃሉ። በሚቀጥለው ግን ገበሬው ቤት ይሄዳሉ ማለት ነው። ጎብኝ ከተዋወቁ በኋላ ገበሬው ቤት ሲሄዱ ግን እርሻ ካለ እርሻ ያርሳሉ፣ አጨዳ ካለ ያጭዳሉ፣ በራይ ካለ ያበራያሉ። ይህንን የገበሬዎች ስራ መስጠትን ጀምሮ ይሰራሉ ማለት ነው። እና በወር አንድ ጊዜ ደግሞ የሚካሄድ ማህበር አለን። 120 ሰው ነው የሚጠጣው፣ 3 ሰው ነው የሚያወጣው።
አቤ በአካባቢው ካሉ 60 አባወራዎች ጋር ባለፉት 4 አመታት ስላስመዘገቧቸው ውጤቶች እንዲህ ይገልጻል።
በመጀመሪያ ወፍጮ መንደር ውስጥ 3 ወፍጮ ነበረ። በጣም ዋጋ ውድ ነበር። ወፍጮ ማለት በጣም ለአሳደሩ ወሳኝ ነገር ነው እና እናቶች ሁሉ ጊዜ ወፍጮ ቤት ነው ጊዜያቸው የሚያጠፉት እና ገንዘባቸውም ጉልበታቸውም ወረፋው መኖርና አሁን 2 የፖላንድ ስሪት የሆኑ ዘመናዊ ወፍጮዎች አሏቸው። በናፍጣ የሚሰራ ሙሉ በሙሉ በገበሬ የሚተዳደር እና ሂሳቡን ዝቅተኛ የሆነ እዚህም እስከ 20 ኪሎ ሜትር ድረስ መጥቶ የሚያስፈጩ ገበሬዎች አሉ ማለት ነው። አንደኛ። ሁለተኛ ወደ 6 የውሃ ፓምፕ ጠይቆ አርክቶች አለም አሉ። ሌላው ምንድነው የአመጋገብ ስርዓቱ። አሁን ብዙ ጊዜ ድንች አለ፣ ሽሮ ምንድን ነው የሚጠላ የነበረው ወይም 2-3 ወር ኑሯቸው እንቁላሉን ሽጠው ለውስጥ ነበር የሚያወጣ። አሁን ግን ብዙ ዶሮዎች አርብሰው ልጆቻቸውንም እንዲመግቡ የተረፈውን ደግሞ ለሎጅም ግባት እንዲሰጡ እያደረግን ነው። የጓሮ አትክልት አሁን በእያንዳንዱ ገበሬ ቤት በጣም ብዙ የጓሮ አትክልት አለ። ትንሽ ሶላሮች አሏቸው። በፊት በኩራዝ ይጠቀሙ ነበረ፣ አሁን በሶላር መጠቀም ችለዋል። ሙሉ በሙሉ በገበሬው የተሰራ ትምህርት ቤት አለ፣ የቋንቋ ማዕከልም ጭምር እሱን ሰርተዋል። እንዲሁም ደግሞ 5 ሄክታር የነበረን 10 ሄክታር አድርገው ወደ ሚሊዮን ጫካ እንዲሆን አድርገው ከንግድነት አድርገዋል። የአስተሳሰብ ለውጥ አመጥተዋል። በጣም በፍቅር እንግዳ ይቀበላሉ፣ እርስ በርስ ይግባባሉ።
አርሶ አደር ጌታነህ ጋሹ በገበሬ ማህበር ውስጥ ኮሚቴ ናቸው። ሙሉ ኢኮሎጂ ከገበሬው ጋር በመሆን ስላስመዘገባቸውና ስለሰሯቸው ስራዎች እንዲህ ይገልጻሉ።
አሁን ጭራሽ የጎመን አትክልትና የውሃ ፓምፑ በጣም ጠቅመናል። ወፎች ጠቅመውናል። ፍራኖች የውሃ ፓምፖች ጠግበውናል። የጠጉር ማሽን ምን በአይነት ያላየነውን አይተን በጣም በደስታ ነው ያለ። ትምህርት ቤቱ በደንብ ተሰርቷል። ሽንት ቤቱ ተጀምሯል፣ እየተዘጋጀ ነው። የጤና ጣቢያ ደግሞ ልንሰራ አሁን አቅደን ቦታ መሀንዲስ መጥቶ አጥቦ ተግሏል። እንግዲህ ባይበች የቋንቋ ትምህርት ይማራሉ፣ መሀል ህጻናት ብለው ይማራሉ። ያው ጀርመን ደግሞ መምህር መድብልናል ብለን እናስባለን። የድሮ ቀርቶ መቼም ድሮ ጫካ ነበረ፣ በጣም መኖ ጠፍቶ ነበረ። አሁን ግን እንደገና አበባ ሆኖ ዱሩ ስታወት ማዛው የማዛው ሽታ ይበቃል እንኳን ሌላ ነገር።
ሙሉ ኢኮሎጂ የሚያቀርባቸው ምግቦችም ከጫካው የተወሰዱና በአብዛኛው በመድኃኒትነት የሚያገለግሉ እንደሆኑም አብይ ይናገራል። በዋናነት ግን አብይ ሲያጠቃልል ወጣቶች ገጠሩን መለስ ብለው እንዲያዩትና ባላቸው ላይ እንዲሰሩ መልእክት ያስተላልፋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ. We'll be right back.
በማዳመጥ ላይ በመመልከት ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አድማጮቻችን፣ እናንተም እንደምታስታውሱት ከጥቂት ሳምንታት ወዲህ ወጣቶችን በተለያዩ ጉዳዮች እያወያየን እንገኛለን። በቅርቡ ካደረግናቸው ውይይቶች መካከል አንዱ በውጭ ሀገራት የሚኖሩ ወጣት ኢትዮጵያውያን ተማሪዎች ልምዳቸውን እንዲያካፍሉ የጠየቅንበት ይገኛል። ከዚህ ውይይት ቀንጭበን ልናስደምጣችሁ ነው፣ ልናሳያችሁ ነው። ተወያዮቻችን ደግሞ በፍራንሲስኮ መንሪቫ ዩኒቨርሲቲ ተማሪ የነበረው ናትናኤል ታምሩ፣ አሁንም ተማሪ ነው፣ እርግጥ የአርቲፊሻል ኢንተለጀንስ ትምህርት ክፍል ውስጥ ተማሪ ነው። እንዲሁም ደግሞ በጆርጅ ታውን ዩኒቨርሲቲ የሁለተኛ ዲግሪ ትምህርቷን በተለይ በግሎባል ሄልዝ ሎ ላይ ያጠናችው ሊዲያ እንቁባሪ ደግሞ ሌላ እንግዳችን ነበረች። አስቀድመው ያወያዩን ወይንም ደግሞ ያወጉን ጉዳይ ይሄንን እድል እንዴት እንዳገኙ ነበረ። ከሱ ተነስተን ሌሎች ጥያቄዎችን ማንሳታላችኋል። ውይይቱን ቀንጭበን ሰምተን እንመለስ።
ከለለለኝ ማለት ነው የላንጉጅ ነው የትሮንጆና ላንጉጅ ያጥበልናል። ከዛ ደግሞ ማለት ነው ወይ ከተነጠቀ ከተደረገ ይችላል የተለያየ ፓርቲሲፔሽን
አመሰግናለሁ ናትናኤል። ወደ ሊዲያ ልምጣ። ሊዲያ በሀገር ውስጥ በነርሽበት ጊዜ የህግ ትምህርት እንዳጠናሽ ሰምቻለሁ። ከዚያ በኋላ እዚህ ዩናይትድ ስቴትስ ውስጥ እጅግ ከሚከበሩ የህግ ትምህርት ቤቶች መካከል አንዱ በሆነው ጆርጅ ታውን ዩኒቨርሲቲ ውስጥ እድል ለማግኘት እንዴት ቻለሽ? ሌሎችስ ተመሳሳይ እድል ለማግኘት ምን መጋ ያለባቸው የሚለውን አጠር አድርገሽ አጋሪ።
እኔ ጨረስኩት ኢትዮጵያ ያለው። ከዛ በኋላ የሰራሁት ስራ የህዝብ ጤናን በጥሩም በሆነ በመጥፎ መልኩ ኢምፓክት ሊያደርጉ የሚችሉ ህጎች ላይ ነበር የሰራሁት። ስለዚህ ኢንተረስቱ እያደረብኝ መጣ እና በዚህ ዙሪያ ትምህርት ሊሰጡ የሚችሉ ተቋማት የትኞቹ ናቸው፣ ከዚህ በፊት ሄደው የተማሩ ኢትዮጵያውያን እነማን ናቸው የሚለውን ማወቅ ጀመርኩኝ። ከዛ በኋላ አንድ ባለሙያ አገኘው። የሚገርመው ከዛ በፊት የተወሰኑ ሁለት ወይም ሶስት ሰዎች ብቻ ነበሩ ይሄንን ፊልድ ያቀኑት። ስለዚህ እነሱን ማናገር ጀመርኩኝ። በተለይም አንደኛው ሰው የሄደበትን ሂደት በደንብ አጋራኝ። በዛ ሂደት መጣው ኢትዮጵያ ውስጥ ይሄ ትምህርት አይሰጥም ግሎባል ሄልዝ ሎ የሚባል በኢንተርናሽናል ኮንተንት ያለው ትምህርት የለም ሄልዝ ሎ ላይ። ስለዚህ ሌላ ሀገር መምጣት ነበረብኝ። ጆርጅታውን ዩኒቨርሲቲ ደግሞ ለዚህ ሎ ያዘጋጀው የራሱ የሆነ ፕሮግራም ነበረ። ሙሉ የሆነ ስኮላርሺፕ የማግኘት እድልም ነበረ።
በጣም አመሰግናለሁ ሊዲያ። እንግዲህ እናንተም እንደምታውቁት ዩናይትድ ስቴትስ እና ኢትዮጵያ የተለያየ ባህል ያላቸው ሀገራት ናቸው። የትምህርት አሰጣጡም ከሞላ ጎደል ልዩነቶች አሉት። ከዚህ ጋር በተያያዘ ወደዚህ ሀገር የሚመጡ ኢትዮጵያውያን ተማሪዎች ሊያደርጉት የሚገባው ቅድመ ዝግጅት መሆን አለበት በሚለው ላይ የተወሰነ ሀሳባችሁን አጋሩን። ናትናኤል ወደ አንተ ልመለስ።
ሶስት ነገሮችን ይጠብቃሉ ብዬ አስባለሁ ከኔ ተሞክሮ። የመጀመሪያው አካዳሚክ ነው። አካዳሚክ ማለት ተማሪዎች በትምህርታቸው ላይ የሚያስመዘግቡት ውጤት ወይም ትምህርታቸውን የሚከታተሉበት መንገድ ነው። በዚህ በጣም ብዙ ዲስትራክሽኖች ይጠብቃቸዋል። ስለዚህ ፎከስዱ ነው ትምህርታቸው ላይ ተኩረው አካዳሚካሊ ሰክሰስፉል መሆን ይጠበቅባቸዋል። ከዛ ውጭ ደግሞ ፕሮፌሽናል ላይፍ አለ። ኢንተርንሺፖች፣ ኦፖርቹኒቲዎች ከሌላ ትምህርት ቤቶች ጋር የሚደረጉ ነገሮች በሙሉ በፕሮፌሽናል ካቴጎራይዝ አረጋቸዋለሁ። ለዚህ ደግሞ ትልቁ ነገር ኔትወርኪንግ ነው። ሰዎች ጋር መገናኘት፣ ኢንተራክት ማድረግ፣ ታይም ማኔጅ አድርጉ፣ ኤክስፒሪንሶችን መፈለግ ይኖራል። ሌላኛው ደግሞ ሶስተኛው ሶሻል ነው። ሶሻል ላይፍ ላይ ከተማሪዎች ጋር እርስ በርስ የሚኖራቸው ግንኙነት፣ ከከተማው ጋር ከሚኖሩበት ከተማ ካምፓሱ ጋር የሚኖራቸው ግንኙነትም ማተር ያደርጋል ማለት ነው። ስለዚህ ለእነዚህ ሶስት ነገሮች በደንብ ሬዲ ነው ራሳቸውን አዘጋጅተው መምጣት ይኖርባቸዋል። ሶሻል ስኪሎችን ማዳበር ይኖርባቸዋል። ፕሮፌሽናሊ እንዴት ኮሚኒኬት ማድረግ እንደሚችሉ መዘጋጀት ይኖርባቸዋል ማለት ነው።
አመሰግናለሁ ናትናኤል። ሊዲያ ወደ አንቺ ልመለስና ቀደም ብለን እንደጠቀስ ነው የባህል ልዩነቱ አለ፣ የትምህርቱ አስተጣጥ ልዩነትም አለ። ከዛ ጋር በተያያዘ ሊደረጉ የሚገቡ ቅድመ ዝግጅቶች ምንድን ናቸው ወደዚህ ሀገር መምጣት በሚፈልጉ ኢትዮጵያውያን ዘንድ?
የባህል ልዩነቱ እዚህ አካባቢ ዲሲ አካባቢ ለምንኖር ሰዎች ትንሽ የሚቀል ይመስለኛል። ብዙ ኢትዮጵያውያን ስላሉ እንዲሁም የምንፈልጋቸው ነገሮች በቅርብ ስለምናገኝ፣ ነገር ግን በተወሰነ ደረጃ አይቀርልንም እና የባህል ልዩነት እንደሚኖር ከምናወራበት ካወራራችን ጀምሮ ክላስሩምን በምንሄድበት ጊዜ ኢንተራክት የምናደርግበት መንገድ የእኛና የሌሎች ዜጎች በጣም የሚለያይ እንደሆነና ያንን ስንመለከት ደግሞ እንዴት አንድ እናደርገዋለን የሚለውን ነገር ቀድመው ሰዎች ቢዘጋጁበት ጥሩ ነው ብዬ አስባለሁ። ምክንያቱም እኛ በባህላችን ቁጥም ነን። በኢትዮጵያ ተናጋሪ የተባለ ሰው እንኳን እዚህ መጥቶ በሚማርበት ጊዜ ኖቲስ የሚያደርሰው ሌሎች ሰዎች ከዛ የባሱ እንደሆኑ ነው እና በጣም ብዙ ዲስከሽን አለ፣ በጣም ብዙ ኢንተራክሽን አለ። ነገሮች በሰዓት የተገደቡ ናቸው እና ሲምፕል አይሆንም ኢትዮጵያ እንደምናውቀው እና እንደኖርንበት። እሱ የባህል ልዩነት አለ። በተጨማሪም ብዙ ሰዎች ላይ ራሴን ላይ ያየሁት ነገር ከሰዎች ጋርም ሳወራ እነሱም እንደሚጋሩኝ ያወቅሁት ሌላው ነገር አንዳንድ ጊዜ ላይ የአካባቢው የሚፈጥርብን ስሜት የሚፈጥረው ሂሚሊቲ ያለ ወይም እዚህ ጋር ቢሎንግ አድርጋለሁ የሚለውን ጥያቄ ይፈጥራል። ነገር ግን እሱም ማለት ያስፈልጋል፣ አዎ ቢሎንግ ስለምናደርግ ነው የመጣ ነው ስላገኘ ነው እና ስለሚገባንም ነው እዚህ ጋር የደረስ ነው ብሎ የማሰቡን ሜንታሊቲ ሰዎች ይዘው መምጣት ይኖርባቸዋል። የትምህርት አሰጣጡ በጣም ኢንቴንሲቭ ነው። እኔ ያገኘሁት እንደዛ ሆኖ ነው። በጣም ዝርዝር ነው፣ ነገር ግን በሚገባ መልኩ የሚሰጥ ትምህርት ነው። ጥልቀት አለው፣ ነገር ግን በዛው ልክ ደግሞ በቂ ሪሶርሶች አሉ። ከሰው ጀምሮ መጽሐፍትም በተለያየ ፎርማት ሁልጊዜም አሉ። እንደዚሁም ፕራክቲካል የሆነ ለርኒንግም አለ። ቅድም ናትናኤል እንዳለው ኢንተርንሽፕ ሊሆን ይችላል፣ ፕራክቲካል ኮርሶች ሊሆኑ ይችላሉ። ከውጭ ካለው ነገር ጋር ኢንተራክት እንድናደርግ ብዙ መንገድ ተፈታሉ። ያ ደግሞ ዛሬ ላይ ያለውን ሲሎሶቻን ከዛ በኋላ ያለውንም ሽፍ በማድረግ ይረዳል። ኔትወርክ ከሰዎች ጋር ከኦርጋናይዜሽኖች ጋር ኔትወርክ ማድረግ የሚቻልባቸው መንገዶች አሉ። ይሄም ቅድም ባልኩ ወደፊት ላሉ የስራ እድሎች የሚያመቻች ይሆናል። ስለዚህ ሰዎችን የማወቅ ቀጣሪዎችን የማወቅ እና እኛ በስፔሲፊክ በሆነ ልንሰራበት በምንፈልገው ኤሪያ ላይ ምን እንዳለ እና ማን እንዳለ ለማወቅ በሮቹን ይከፍታሉ። ስለዚህ የትምህርት አሰጣጥ እና የባህል ልዩነቱ በዚህ መልኩ ነው። እየሰሩ መማር የግድ የሚሆንበትም ሁኔታ ሊኖር ይችላል። ፋይናንሽሊ የትምህርቱ ወጪ ወይም ቱዊሽኑ ወይም የኑሮ ወጪም እንዲሁም ተያያዥ የሆኑ ወጪዎች ይኖራሉ፣ የኢንሹራንስ፣ የመጽሐፍ የመሳሰሉት። ስለዚህ እነዚህንም ቀድሞ ማሰብ እና መዘጋጀት ያስፈልጋል። በብድር መልኩ ነው የሚሄደው፣ በስኮላርሽፕ ነው። የስኮላርሽፕ የምን ያህል ያሉን ይሸፍንልኛል፣ ሌላውን እንዴት አድርገዋለሁ፣ እየሰራው ብማር ምን አይነት ስራ ነው የሚሰራው የሚለውንም እና ያ ደግሞ ትምህርቴን እንዴት አድርጎ ተጽዕኖ ሊያሳድርበት ይችላል የሚለውንም ቀድሞ ማሰብ ጥሩ ይሆናል።
ሊዲያንና ናትናኤልን በአድማጮቻችን እንዲሁም በተመልካቾች ስም አመሰግናለሁ። በነገራችን ላይ ተመልካቾቻችን፣ አድማጮቻችን የዚህ ውይይት ሙሉ ቅጂ በዌብሳይታችን ላይ ስለሚገኝ በዚያ ሄዳችሁ እንድታዳምጡት እንጋብዛለን። ወደ ቀጣዩ መሰናዱ እንሻገር። በዚህ ሰሞን በሐረር ከተማ የሸዋል ኢድ ተከብሯል። ይሄ በዓል ሸዋል ኢድ ከዚህ ቀደም የሐረር ሴቶች ባላቸው አልባሳትና መዋቢያዎች አጊጠው በአደባባይ ሲጨፍሩ የሚውሉበት ብቸኛው ቀን ስለነበረ ወንዶችና ሴቶች በግላጭ የሚተያዩበት ብቸኛ አጋጣሚ እንደነበረ ተሳታፊዎች ይናገራሉ። በዚህ ምክንያት በዓሉ እንደ መተጫጫ ይቆጠር ነበር ይላሉ።
ተባበሩ መነሻ በእርግጠኛነት ለመናገር አስቸግራል የሚባለው ሸዋሊድ የረመዳን የጾም ወር ካለቀ በኋላ የሚጾሙትን ስድስት የሸዋል ኢስላማዊ ወር የጾም ቀናት መጠናቀቅን ተከትሎ የሚከበር በዓል ነው። የክልሉ ባህልና ቱሪዝም ጽህፈት ቤት ምክትል ኃላፊ አቶ አዩብ አብዱላሂ ሸዋሊድ ሃይማኖታዊ ሳይሆን ባህላዊ በዓል እንደሆነ ተናግረው በዓሉ መከበር ከጀመረም 500 ዓመታት ገደማ አስቆጥሯል ብለዋል። ሸዋሊድ ከኢድ እስከ ኢድ በሚለው ሀገር አቀፍ መርሃ ግብር ትኩረት ተሰጥቶት መከበሩ ሸዋሊድንም በዓለም አቀፍ ቅርስነት ለማስመዝገብ የሚያደርጉትን ጥረት እንደሚያግዝ የክልሉ ርዕሰ መስተዳድር አቶ ወርድ በሪ ተናግረዋል።
ከኢድ እስከ ኢድ ወደ ሀገር ቤት መርሃ ግብር ከሸዋል ኢድ ባህላዊ ፌስቲቫል ጋር ተቀናጅቶ መካሄዱ ሸዋል ኢድን ይበልጥ የሚያደምቀውና በዓለም ቅርስነት ለማስመዝገብ የሚደረገውን ጥረት የሚያጠናክር ከመሆኑም በላይ የባህል የቅርስና የቱሪዝም ሀብቶችን በመጠበቅ በመንከባከብና በማበልጸግ ከዘርፉ ሊገኝ የሚችለውን ዘርፈ ብዙ ጠቀሜታ አሟጦ ለመጠቀም የሚደረገውን ጥረት የሚያጠናክር እንደሚሆን እምነት የጸና ነው።
በዓሉ ለማክበር ወደ ሀረር ከተማ የመጡትና በደቡብ ሱዳን የኢትዮጵያ አምባሳደር አቶ ነቢል ማዲ በበኩላቸው በዓሉ ከሀረሮች አልፎ ሌሎችንም የሚያስተሳሰር ነው ብለዋል።
በዋነኝነት የመተሳሰብ ስለዚህ በጋራ የሚኖር ባህልን የሚያጠናክር ነው። ስለዚህ ይሄ ተጠናክሮ መጠናከር ያለበትና የኢትዮጵያን ህዝብ በጋራ የተለያየ ሃይማኖት የተለያየ ባህል ቢኖረውም ዋና ኢትዮጵያውያን የሚታወቁበትን የመቻቻል አብሮ መኖርን በተለይ ሀረሪ ክልል ሀረር ከተማም በዩኔስኮ የተመዘገበችበትን የመቻቻልና የሰላም ከተማነቷን የበለጠ የሚያጠናክር ነው።
በዓሉን ለማክበር ከአሜሪካና ከአዲስ አበባ የመጡ የብሔሩ ተወላጆች በእነሱ ዘመን አብዛኞቹ ትዳሮች መሰረቱ የነበረው በሸዋሊድ ቀን በሚደረግ መተጫጨት ነበር ይላሉ።
የእኔ ስም መሐመድ ሸሪፍ ይባላል። የመጣሁት ከዋሽንግተን ዲሲ ቨርጂኒያ ነው። ለበዓሉ ነው የመጣሁት። በሌላ ብሔር በሎሚ ነበር የሚወራወሩ። በዛ ጊዜ በሎሚ አይደለም እንዲሁ በአይንና በጥቅያ በቃ በመፈቃቀል ነው በዛ መሰረት የሆነ ማለት ነው።
ይሄ ባህል ከሶሻል ሚዲያ ሳይኖር በፊት የነበረ ባህል ነው። ምክንያቱም በድሮ ጊዜ ሶሻል ሚዲያ የሚባል ነገርም ሳይኖር የማይገናኙ ጨኞች ካሉ አይቶት ያችን ሴት ማግባት የሚፈልግ ከሆነ ከቤት የማስወጣም ሴት ካለች የዛንታም ይፈቀድላታል። ምክንያቱም የሀረሪ ባህል ስለሆነ ለትዳር የደረሰች ሴትም ሁሉም ስለሚወጡ በዛ ታይም ላይ ይፈቀዳል ማለት ነው። የሚፈልጋትን ሴት ሆነ የሚፈልገው ወንድ በታዩበት ታይም ፋሚሊ የሚፈቅዳል። ሶሻል ሚዲያ ራሱ ሳይኖር ማለት ነው። በዛ ታይም ለዛ ያው ሚዲያ ችግር የለውም በዚህ ላይ አሁንም የቀጠለ ስለሆነ ማለት ነው።
ስሜ አስሊሃ መርዋን ይባላል። ይሄ ባህል እንደሚታወቀው ሁሉም ብሔር ብሔረሰቦች ተሰብስበውበት በምግብ በተለያየ ፕሮግራም አይነት ተሰብስበውበት የሚደረግ ነገር ነው። እንድሮ አከባበር በተለየ ነው የተከበረው ማለት ነው። ከዚህ በፊት በደንብ ይከበራል፣ ግን እንደዚህ አመት የተከበረ የለም። የዚህ አመት የተከበረው የለ ልይት ብሎ ነው የተከበረው። በጣም በቃ ብዙ አይነት ፕሮግራም አለ። በብዙ ቦታ ነው የተከባበረው እና የዚህ አመት ፕሮግራም የሌለ የተለየ ነው።
በሀረሪ ከተማ ነው አይኔ። የሀረሪ ብሔር ተወላጅ አይደለም፣ ሙስሊም አይደለም። ግን በዓሉ የሀረሪ ብሔር የሚያከብረው በዓል ቢሆንም ሌሎች ብሔሮችም ሌሎች ሃይማኖት ያላችሁ ወጥተው ያከብራሉ እና ስሜቱ ደስ ስለሚል ያለው ሁኔታ ድባቡ ደስ ስለሚል እዛ ነው ወጥተን እናከብራለን። የመጀመሪያ አይደለም ስወጣ ደስ ይላል። በዓሉ ማክበሩ አንድነቱ ደስ ይላል። ይሄ የሀረሪ ክልል ብቻ ተወስኖ ሳይሆን ሌሎችም ሙስሊም ያልሆኑ የእስልምና ተከታይ ያልሆኑ ወጥተው በዓሉን ያከብራሉ።
ሙሉ ቀን ሙሉ ሌሊት ለ24 ሰዓት ሳይቋረጥ የሚከበረው ሸዋሊድ እስከ ንጋት ድረስ ከጀጎል ዱክበር እስከ ፈላና በር ያለው መንገድ ሰዎች ሲርመሰሱበት፣ ወጣቶች ሲጨፍሩበት፣ ፈጣን ምግብና ጣፋጭ ቸርቻሪዎች ደግሞ ሲሸጡበት አድሯል። በዓሉ በኤግዚቢሽን በጉብኝትና በሲምፖዚየም ጭምር ለሶስት ቀናት ተከብሯል። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ።
አድማጭ ኮሎን ለቀደመው ዘገባ በእጅጉ አመሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ። ወደ መጨረሻው የዕለቱ መሰናዶን ሻገር። ኬንያ ባለፈው ዓመት ሰኔ ወር መጨረሻ ላይ የስደተኞችን መጠለያ ካምፖች ለመዝጋት ከማቀዷ በፊት በአገሪቱ ለሚገኙ ግማሽ ሚሊዮን ስደተኞች የተሻለ ትምህርትና የሥራ ዕድል ለመስጠት በመወሰኗ ተመስግና ነበረ። አንዳንድ ስደተኞች ግን አሁን እድሉን ከሚያጎናጽፈው ሕግ ተጠቃሚ ለመሆን ሞክረዋል። ብዙዎቹ ግን በሥራ ላይ በሚፈጠር መድሎና ለትምህርት በሚሰጠው አነስተኛ ገንዘብ ድጋፍ የተነሳ ከፍተኛ ፈተና ገጥሟቸዋል። የጁማ ማጂንጋ ዘገባ ደረጀ ደስታ እንደሚከተለው ያስተማናል።
አጃ ጃክ ዝናባማ በሆነው አንዱን ቀን ጉዳዩን ለማመልከት እየሞከረ ነው። የ28 ዓመት ስደተኛው ያደገው በሰሜን ኬንያ በካኩማ ክፍለ ግዛት በሚገኘው መጠለያ ካምፕ ውስጥ ነው። አንድ ቀን በአንድ ትልቅ የህግ ተቋም ውስጥ እንደተሟጋች ሰራተኛ ሆኖ ለመስራት እድል ይኖረኛል ብሎ አስቦ አያውቅም። አጃክ ለዚህ አበቃውን አዲሱን ህግ ያመሰግናል። አሁን ለሱም ሆነ በግማሽ ሚሊዮን ለሚቆጠሩ ስደተኞች በቀላሉ ስራ ማግኘት ያስችላል። በኬንያ የደቡብ ሱዳን ስደተኛ የሆነው አጁክ እንዲህ ይላል።
እነዚህ ሁሉ ነገሮች ለማድረግ ለምሳሌ ጥናታዊ ምርምር ማድረግ ከመጀመር በፊት ፍቃድ ማግኘት ይኖርብሃል። የኢንተርንሺፕ ስራ ከመስራት በፊት የኢንተርንሺፕ ፍቃድ ያስፈልጋል። ስለዚህ ያ ማለት አሁን ተጨማሪ የሚያስፈልግ ነገር አይኖርም። የሚጠይቀው ነገር ቢኖር የብቃት ጉዳይ ብቻ ነው።
የኬንያ የስደተኞች ህግ ሆኖ ጸድቆ የወጣው ባለፈው ዓመት እንደ አውሮፓ አቆጣጠር በ2021 ነው። ስራ ላይ መዋል የጀመረው ግን በዚህ ዓመት የካቲት ወር ነው። ለስደተኞች በርካታ ጥቅሞችን አስገኝቷል። ከዓለም አቀፉ አዳኝ ኮሚቴ ጃሚን ኩሱአኒያ እንዲህ ይላሉ።
Biggest problem that refugees have had in this country since 1991.
እንደ አውሮፓውያን አቆጣጠር ከ1991 ጀምሮ በዚህ ሀገር ለሚገኙ ስደተኞች ያለው ትልቅ ችግር በተለያዩ የመጠለያ ካምፖች ውስጥ ለመኖር ማሟላት ያለባቸውን አስፈላጊ የፖሊሲ መስፈርቶች ማወቅ ነው። እንደ አውሮፓውያን አቆጣጠር በ2021 የስደተኞች ህግ ውስጥ ያየነው እነዚህን ነባር ህጎች ለመለወጥ የሚደረግ መኖሩን ነው።
የመብት ተሟጋች የሆኑት አዲ አቹል ይህን ለችግር የተጋለጠ ማህበረሰብ በብዙ መንገዶች ይታደጋል። ይሁን እንጂ ስደተኞች በሚገባ ያውቁት ዘንድ ብዙ ስራ መስራት ይኖርበታል። እንዲህ ይላሉ አዲ አቹል።
ፖሊሲዎች ዝም ብለው ንድፈ ሐሳቦች ናቸው፣ ተግባራዊ አይደሉም። ብዙ ጊዜ አዎ ይወጣሉ፣ ይፈረማሉ። ይሁን እንጂ እነዚህን ፖሊሲዎች ስደተኞች ላይ ተፈጻሚ አይደረጉም። ስለዚህ ማንም ተግባራዊ ስለማያደርጋቸው መረጃዎችን ማግኘት ይቻላል። እነዚህ ፖሊሲዎች እንደተፈረመባቸው ስለሚያውቁ ፖሊሲው እንዲህ ወይም እንዲያ ይላል እያሉ በሱ መሰረት ይንቀሳቀሳሉ።
ለአጃክ አዲሱ ህግ ከዚህ በተሻለ ሌላ ጥሩ ጊዜ ሊመጣ አይችልም። የስደተኝነት ደረጃው ወደ ኋላ የተመለሰ ቢሆንም አዲሱ ህግ እንደገና ተቀባይነትና ሰላም እንዲያገኝ በኬንያ ከፍተኛ ፍርድ ቤት ሙሉ የጥብቅና አገልግሎት እንዲያገኝ አመቻችቶለታል። አጁክ ጃክጃ በኬንያ የሚገኝ ስደተኛ ነው።
It has enabled the refugees to actually access certain services.
ስደተኞች ምንም ገደብ ሳይኖርባቸው የተወሰኑ አገልግሎቶች እንዲያገኙ አስችላቸዋል። ብዙዎቹ ተስፋ ማድረጋችንን የተመለከታችሁት ለዚህ ነው።
አዲሱ ህግ የኬንያ መንግስት ስደተኞችን ወደ ማህበረሰቡ በማቀፍ በመጪው ሰኔ መጨረሻ የስደተኞችን መጠለያ ካምፕ ለመዝጋት የሚያደርገው እቅድ አካል ነው። አንዳንድ ተቋማት ብዙ ስራዎች መስራት ይኖርባቸዋል ይላሉ። ከዓለም አቀፉ አዳኝ ኮሚቴ ጃሚን ኩሱአኒያ እንዲህ ይላሉ።
The government will need to relook at the timelines that are actually in place.
መንግስት ስራ ላይ ያለውን የጊዜ ሰሌዳ ማየት ይኖርበታል። ስለዚህ አሁን እንደ አውሮፓ አቆጣጠር በ2021 የወጣውን የስደተኞች ህግ በማየት እዚህ ሀገር ስደተኞችን እንዴት መያዝ አለብን መመልከት ይችላል። ስደተኞችን ከመጠለያ ካምፖች የምናሻግራቸው እንዴት ነው? ምክንያቱም ወደ መፍትሄው የሚወስደን ፍኖተ ካርታ ያስፈልገናል።
አዲሱ ህግ መሰናክሎችን በማስወገድ ለስደተኞች የትምህርትና የስራ እድሎችን የሚያገኙበት መንገድ የሚፈጥር ቢሆንም መጠነ ሰፊ የሆነውን ችግር ሙሉ ለሙሉ ለማስወገድ ረጅም ጊዜ የሚወስድ መሆኑን ባለሙያዎች ይናገራሉ።
ብቻችንና ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። ሳስተናግዳችሁ የነበርኩት አጣም ሰይም ነኝ። ንጉሱ ታምሬ ደግሞ በድምጽና ምስል ምንስናው ስከነበረ አልካምሽት ይሁንላችሁ።